ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ ጓድማጮቻችን። ዛሬ ማክሰኞ የካቲት 10 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በኦዴድ ኦዴፓ ተባባሪነት በኦነግ አሸባሪዎች የታገቱት የደምቢዶሎ ዩኒቨርሲቲ የአማራ ተወላጅ ተማሪዎች መዳረሻቸው ሳይታወቅ 76 ቀን አልፏቸዋል። ወጣቶቹ ከቤተሰቦቻቸው በሰላም ይገናኙ ዘንድ በያጣጫው የሚደረገው ትግል ተፋፍሞ መቀጠል ይገባዋል። ዝግጅታችንን በዜና እንጀምራለን። በማስከተልም የፊተኛው ሲያር የኋለኛው ጥሬ በሚል ርዕስ የቀረበውን የዕለቱን የፍኖተ ዲሞክራሲ ሀተታ እናስከትላለን። የኢሃፓ ከፍተኛ አመራር ኮሚቴ አባል አቶ ፋሲካ በለጠ ከስዊድን የኢትዮጵያ አንድነት ሬዲዮ ጋር ያደረጉትን ቃለ ምልልስ ክፍል 2 በማስከተል እናቀርባለን። በመጨረሻም ማንያውራ የነበረ በሚል ርዕስ በኢሃፓ ከወጡ ተከታታይ ጽሑፎች ክፍል 5ን አቅርበን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። በቅድሚያ ዜና። በምስራቅ ሸዋ በወልንጭቲ ከተማ የአካባቢ የጸጥታ ኃይሎችና የፖሊስ አባላት በወሰዱት እርምጃ አንድ ሰው ተገድሎ ሌሎች 3 ሰዎች መቁሰላቸውን ከአካባቢው የተገኘው መረጃ ይገልጻል። ግጭቱ የተፈጠረው ቅዳሜ የካቲት 7 ቀን ሲሆን ከአካባቢው አስተዳደር ባለስልጣኖች ዕውቅና ውጪ የኦነግ ደጋፊዎች የድርጅቱን ቅርንጫፍ ጽሕፈት ቤት ለመክፈት ሙከራ በማድረጋቸው ነው ተብሏል። በተመሳሳይ ዜና ቅዳሜ የካቲት 7 በቡራዩ በአንድ ሆቴል ምረቃ ላይ የተገኙ ዘፋኞች በጸጥታ ኃይሎች ድብደባ የተፈጸመባቸው መሆኑን ከተለያዩ የዜና ተቋሞች የተዘገበ መሆኑ ይታወቃል። ዘፋኞቹ በጸጥታ ኃይሎች እንደተደበደቡ ቢገልጹም የአካባቢው ባለስልጣኖች በዘፈን ምርጫ ልዩነት ምክንያት በተነሳ ግጭት ነው በማለት ማብራሪያ ሰጥተዋል። አንዳንድ የዜና ተቋሞች በቦታው የነበሩ የአይን እማኞችን ገልጸው እንደዘገቡት ጠቡ የተነሳው በምዕራብ ወለጋ ከአገዛዙ ኃይሎች ጋር ግጭት ውስጥ የገባው አሸባሪ ፎቶግራፍ ለጨረታ መቅረቡን የሚቃወሙ በወሰዱት እርምጃ ነው ይላሉ። በሌላ ዜና ሰኞ የካቲት 9 በደቡብ ክልል በጉራ ፈርዳ ወረዳ በተነሳ ግጭት ምክንያት አብዛኞቹ የወረዳው ኃላፊዎች በቁጥጥር ስር የተደረጉ መሆናቸው ታውቋል። የአማራ አካባቢ ምክር ቤት ማክሰኞ የካቲት 10 ባካሄደው ስብሰባ ሹመቶችን ያጸደቀ ቢሆንም ከፍተኛ ተቃውሞና ክርክር የነበረበት መሆኑ ተገለጸ። በርካታ የአማራው አስተዳደር አካባቢ የነበሩ ባለስልጣኖች ከቦታቸው ተነስተው ወደ ፌዴራል መስሪያ ቤቶችና ወደ ሌሎች ቦታዎች መመደባቸውና በቦታቸው አዳዲስ ሰዎች መተካታቸው የተነገረ ሲሆን የአካባቢው ምክትል ርዕሰ መስተዳድሮች ላቀ አያሌውና ዮሐንስ ባያለው መነሳታቸው ተቃውሞ አስነስቷል ተብሏል። ብዙዎቹ የምክር ቤት አባላት እርምጃ ሆን ተብሎ የአማራውን አካባቢ ለማዳከም የተወሰደ ነው ሲሉ ተሰምተዋል። ባዴን አዴፓ ይባል የነበረው እና አሁን ደግሞ የብልጽግና ፓርቲ የአማራ ቅርንጫፍ በሆነው ድርጅት ውስጥ በአመራር ላይ ያሉ አባላት ከህብረተሰቡ ከፍተኛ ጥላቻ የገጠማቸው መሆኑ ይታወቃል። በህገወጥ መንገድ ወደ ኬንያ የሚወሰዱ አህዮች ቁጥር ከጊዜ ወደ ጊዜ እየጨመረ መሄዱ ተነገረ። ከጥቂት ዓመታት በፊት በደብረ ዘይት በቻይና ነጋዴዎች ተከፍቶ የነበረው የአህያ ቀራዎች በህብረተሰቡ ተቃውሞና ግፊት የተዘጉ መሆናቸው ሲታወቅ፣ ባለሀብቶቹ ቦታ ቀይረው ኬንያ ውስጥ ከኢትዮጵያ ወሰን አካባቢ በአዲስ መልክ የከፈቱ መሆናቸው ይታወቃል። ቀራዎቹ ከአካባቢ የሚያገኟቸውንና ከኢትዮጵያ በህገወጥ መንገድ ወደ ኬንያ የሚገቡ አህዮችን በመጠገም ከፍ ያለ ትርፍ ያካበቱ መሆናቸውን ሁኔታውን በቅርብ የሚያውቁ ክፍሎች ይናገራሉ። በሞያሌ በኩል ቁጥጥር በመጨመሩ አህዮችን ለማስወጣት አስቸጋሪ ቢሆንም ደላሎች የተለያዩ መንገዶችን በመጠቀም ማስወጣታቸውን ቀጥለዋል። ለተከታታይ ዓመታት በተካሄደ ህዝባዊ ትግል አከርካሪያቸውን ተመስተው ላለፉት 2 ዓመታት በትግራይ የመሸጉት የወያኔ መሪዎችና ተባባሪዎቻቸው ሰሞኑን የድርጅቱን የምስረታ በዓል ያከበሩ ሲሆን ከበዓሉ ጋር ተያይዞ በተካሄደ ዝግጅት ላይ ወንጀለኞቹ ጌታቸው አሰፋና ሌሎች ወያኔዎች የውቅና ሽልማት የተሰጣቸው መሆኑ ታውቋል። ጌታቸው አሰፋ ለበርካታ ዓመታት በኢትዮጵያ ላይ በፈጸመው ግፍ በወንጀል ተከሶ ተይዞ ፍርድ ቤት እንዲቀርብ ማዘዣ የተላለፈበት ቢሆንም የወያኔ ቡድን አሻፈረኝ በማለት እስካሁን ተግባራዊ ሳይሆን ቀርቷል። ዘመኑን በተደረገው የወያኔ በዓል ላይ ጥረታ የወጡ የወያኔ ባለስልጣኖች በንግግራቸው በሻቢያው መሪ ላይ የማስጠንቀቂያ ድንፋታ ሲያሰሙ ውለዋል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠናቀቃል። የፊተኛው ሲያር የኋለኛው ጥሬ ብልጣብልጥ መሆን ብልህ መሆን አይደለም፣ ተራ ጮሌነት፣ ፎጋሪነት፣ አራዳነት እንደሚባለው ነው። ስንጥቅ ምላሳምነት እንጂ ዕውቀትና ጥልቀት አይደለም፣ ግልብነት ነው፣ ቀፎነት፣ የጨረባ ሰርግ ብቻ። የወዴዶቹ ሹሞች ያወቁ ቢመስላቸውም በፖለቲካ ጥሬ ናቸው። ትንሽ ብስለት ቢኖራቸው አካሄዳቸው ወደ ውድቀት መሆኑን መረዳት ማየት በቻሉ ነበር። ወያኔ 27 ዓመት ወስዶና እጅጅ ብሎ አሮ በህዝብ ትግል ሲደፋ፣ የኦዴፓ ሹሞች ደግሞ ጭራሹኑ የጥሬ ጥሬ ሆነው ያረረ አሻራቸውን ይዘው ብቅ አሉ። ያለፈውን ሊደግሙ በዚያው ቆሸድ በሞላው የገማ ኮረኮንች ሊጓዙ በሁለት ዓመት ውስጥ ከ27 ዓመቶቹ በሰውና በልጠው ያረሩ የበቁ ሊሆኑ በመሮጥ ላይ ናቸው። አቆ ሲነገር ሹሙ ይመስለዋል እንጂ በተጨባጭ የረባ ስልጣን የለውም። ገና ለስልጣን ሳይደርስ ሊኖረው የሚችለውን ስልጣን በየፊናቸው ተቀራምተውታል፣ ቦጫጭቀውታል። በቅድሚያ ለስልጣን ያበቃው አሜሪካ አሽመድ ምዶነው ቤተ መንግስት ያስገባው በአገራችን ጣፈንታ ወሳኙ ዛሬም አሜሪካ ነው። በአባይ ግድብ ሹሞቹ የገበሩትን ማጤን ይበቃል። የአሜሪካው ውጭ ጉዳይ ሚኒስቴር ፖምፒዮ አዲስ አበባ የመጣው ሹሞቹ ማን ጌታና አዛዥ እንደሆነ እንዳይረሱ ሊነግራቸው እንደሆነም ግልጽ ነው። ከአሜሪካ ለጥቆ አዛዣቸው ሳውዲና ኤሚሬትስ ናቸው። አረቦች የዱባይ አቡዳቢ ምልልስ ይህንኑ ተቋሚ ነው። ከነሱ ቀጥሎ ደግሞ ሻቢያም ሹሞቹን አዛዥና ተቆጪ መሆኑ ሹሙ ሲሰግድለት ግልጽ አድርጎታል። ከነዚህ ሁሉ በኋላ ደግሞ ድርሻቸውን የስልጣን ባለቤት የሆኑት ሹሙ የክብር እንግዳ ያደረጋቸው ጽንፈኛና ጠባብ ኦሮሞነን ባዮቹ ናቸው። የሹሞቹ አንድነትማ ሳይውል ሳያድር ተሰንጥቆ ዛሬ የመከላከያ ሚኒስቴር የተባለው የሹሙ ስልጣን ተቀናቃኝ ሆኖ ይገኛል። የሹሙ መመጻደቂያ ግን በአዴን ወዘተ በሚባሉት ተርጣፊዎች ኢዜማ አንጃ በሚባሉት ላይ ያለው የበላይነት ነው። መጋጃ በመጋጃ ላይ ጨረቃ ሲጠፋ ኮከብ አባወራ ይሆናል የሚለውንም ያስታውሰናል። ያለው ጠባብ አገዛዝ ኢትዮጵያን አሳልፎ የሰጠ ከሃዲና ባንዳ ቡድን ነው። ደሃውና ያልታጠቀው አማራ ላይ መደንፋት ቢችልም አለቆቹ ጋር ሲሄድ ጭራውን እንደሚቆላ ያልተከፈለው ሹፌር ቁርስ አቅራቢ እጅ ሳሚ እንደሚሆን አይተናል። የተከበረችውን አገር አዋርዷል። በሁሉም መስክና ይዘት የኦሪፓ ሹሞች ኢትዮጵያ ላይ የመጡ መርገሞች ናቸው። ይህንን በጊዜ ተረድቶ አገዛዙን ነቅሎ ወደ ትቢያና ገደል ለመጣል መነሳት ያስፈልጋል እንጂ አሁንም ሹሙ ለአገር ይበጃል፣ አገዛዙም ኢትዮጵያዊ ነው ብሎ መቃዠት አገር አጥፊ ስህተት ነው። ወያኔ የመቀሌ ጥጉን ይዞ ከሌባ ሌባ ቢሰርቀው ምን ይደንቀው እያለ የመመለስ ቀዠቱን እውን ሊያደርግ በመዳከር ላይ ነው። ጥበታቸው ሊወገድ ቀርቶ ብሶባቸው እንጀራ ጣይታ የአክሱም መንግስት ቅርስ ነውና ምድረ ኢትዮጵያ ሁሉ ግብር ይክፈለን ማለትንም ጀምረዋል። ከሀፍረትና ይሉኝታ ጋር የተጣሉት ደደቢት በፊትም ነውና ማንንም አስታራቂ አላገኙም። አማራውን ህዝብ ወካይ ነን ያሉት ሁሉም ማለት እንችላለን ወያኔ እንደነዳቸው ሁሉ ኦዴፓም እየተጫወተባቸው መሆኑ ይታያል። የኦነግ ገንጣይ መሪዎችን አዳናቂና ሹሞቹንም በውዳቂ ምርጫ ሊያጅቡ ዝግጁ መሆናቸው ታይቷል። ጀነራል አሳምነውና በርካታዎችን አሳልፈው ሰጥተው አስገድለዋል። ገዱ ሲል እንደተደመጠው የአማራ ብሔረተኝነት ኢትዮጵያን ሊያጠፋ ነው ባይ ሆነዋል። በአስከሬናቸው ላይ ብልጽግና የተባለው የኦዴፓ ጭምብል እየተቀባባቸው ነው። ሹሙ ዱባይ ሄዶ ቀራቅንቦ በሚል መንፈስ ዜጎችን ሲሰድብ፣ በዚያው ተገኝተው ደግሞ አሁንም ሊያዳንቁት ሲዘሉ የታዩ ነበሩ። ጠላቱን የማያውቅ ህዝብ ምን ሊባል ይቻላል? ወደ አሜሪካ ሊጋብዙትና ደንፋብን አታለን ሊሉት እዚያው ለበጋው የተዘጋጁ ዜጎች ወይም ትውልደ ኢትዮጵያዎች እንዳሉ መረጃ አለ። አፋር ህዝብ ያንጎሌዎች ወይም ሆዳሞች የሚላቸው ጸያፍ ፍጥሮች ናቸው። ዛሬም በባዕድ አገራት ፈልተው አሉ። ያረረው ራቅ ሲል ጥሬውን የሚያቅፉና አብረው የሚበሳበሱ ተገል ከሮና ምሮ መካሄድ ሲገባው ምርጫ፣ ሰላም ወዘተ እያሉ ህዝብን አደናግረው እጅግሩን የሚቆርጡ ዛሬ ከወዲሁ የሹሞቹ ምርጫ ከንቱና የገለማ ቡላት መሆኑ ግልጽ ሆኖ ሳለ አልገባ ያላቸው መጋዣዎች ያው ህዝብ የሚያውቃቸው ናቸው። የምርጫው ህግ ያው ነው። የምርጫው ቦርድ የነሱ ነው። የምርጫ ቦርድ ኃላፊ የተባለችውም አገርና ህዝብን የከዳች የካደች የነሱና የአሜሪካ መሳሪያ ናት። ሹሞቹ ለራሳቸው ድርጅት ህዝብ ሲያስገብሩ ዝም ተብለዋል። ህገወጥ መንገድንም ተከትለው የሀገርን ንብረትና ንዋይ ለራሳቸው ድርጅት ጠቀሜታ ሲያውሉ ተው የሚላቸውም አጥተዋል። ከዚህ ቀደም አቋም የነበራቸው ድርጅቶችና ስብስቦች ምርጫን በተመለከተ ዴሞክራሲያዊ ሁኔታ መስፈኑን መጠየቅ ብቻ ሳይሆን ለወያኔ አመቺ የሆነው ህግ እንዲቀየር፣ የምርጫው ቦርድ ይዘት እንዲለወጥ ወዘተ አስፈላጊነቱን አስመረውበት ነበር። የምርጫ ቦርድ ሊቀመንበር የተባለችውን ዛሬ ማን መደባት ማን መረጣት? አሜሪካና ሹሞቹ። የምርጫ ህጉ ተለወጠ ቅንጣትም ብዙ ማለት ይቻላል። ነጻና ፍትሃዊ ምርጫ የሚደረግበት ሁኔታ ከቶም የለም። በተለይም በአገራችን የሰፈነውን የቄሮ መንጋ ብጥብጣና ሰላም መጥፋት ስናጤን ይበዲ እንዳለ ታዲያ ምርጫ እንገባለን እንሳተፋለን በምርጫ ካርድ ድል እናገኛለን ብሎ መሰየም መጮህ ምንስ ሊባል ይችላል? ህዝብን ማደናገርና ዘረኞችን መጥቀም ነው ከሚል ሌላ ለነገሩ በክረምትና በፍልሰታ ለነገር የተመደበው ምርጫ ወደ ነሐሴ 23 መተላለፉ ሊደብቀው የማይችለው ሀቅ የምርጫ መደረጉ አጠራጣሪ መሆኑን ነው። ቢደረገም ያው ተሸናክሎና ተጭበርብሮ ለመሆኑ ደግሞ ገለጭ ጠንቋይን አንጠይቅም። በሹሞቹና ጽንፈኞቹ መካከለም ስምምነቱ ጸንቶ ለመዝለቃቸው ምንም ማረጋገጫ የለም። በሹሙ ላይ ቅሬታን የቋጠሩ ሁሉ ወግድ ሊሉት እያሴሩ ናቸው የሚለውን መረጃ በቀላሉ ልናጣጥለው የምንችለው አይደለም። ህዝብ ሁሌም እንደምንለው መተማመን ያለበት በራሱ ክንድ ነውና አንድነቱን አጠናክሮ ተደራጅቶና በሁሉም መስክ ተዘጋጅቶ ክንዱን አፈርጥሞ መነሳት ማመጽ መታገል አለበት የሚለው ምንም አማራጭ የለውም። ቀንበር ጭነውብን ሰላም የሚሰብኩት ለዘላለም ባሪያ አድርገው ረግጠው ሊገዙን ፈላጊዎች ናቸው። ረዳቶች አጋዦቻቸውም ዓላማቸው እኛን ለሆዳቸው ሲሉ መሸጥና አገርንም ለአደጋ አጋልጦ የግል ጥቅማቸውን ማግኘት ነው። የአሜሪካ ተጠረኞች ለምን የሚወራጩ ይመስለናል? ሹሙ ያለው መውጫ ማምለጫ የህዝብን ፍላጎትና ጥያቄ ቀራቅም ቦብሎ ሳይሰድብና ሳይናንቅ የህዝብን ፍላጎት ማክበርና የሽግግርን ሂደት መቀበል ብቻ ነው። ይህን ግን አያደርገውም አይቀበሉትም። ተረኛዎች ነን፣ በለስ ቀንቶናል፣ ግንጠላንም ሆነ አማራውንም ህዝብ ፍጅት ልናካሄድ በሩ ተከፍቶልናልና ሁሉም ከኛ ከኛ ብለው በጥሬነት እያጓሩ ናቸው። የህዝብን ፍላጎት ሊያከብሩ የሚችሉ ያው እንደ ወያኔ ተገደውና ተሸንፈው ብቻ ነው። እዚህ ላይ ምንም ብዥታ አያሻም። አገርን እንዳናጣ ዛሬም ነገም ህዝብ ከተደናገረና አገሩን ለአደጋ ካጋለጠ ኃላፊነቱና ተጠያቂነቱ የራሱ ብቻ ነው። ዋስ ያለው ዱቄቱን ለነፋስ ያበድራል እንደተባለው ነውና ለአገራችን ማንም ዋስ የለም ከኛው ከህዝቦቿ በስተቀር። ለአገር አድን ትግሉ በጋራ እንነሳ፣ በጋራ ትግላችን ዘረኞችን እናስወግድ። ድል ለኢትዮጵያ ህዝብ።
ውድና ታገሬ ቀስቅሽኝ ከንቅልፌ እንዳልቀር ሳላብት እምባሽን ተነፌ ጠላትን በጋራ እንዳላስወግድ ባዝማ ተጠልፌ እርስ በርስ ተኮራርፌ በከንቱ ተኮርፌ ዘመናይን ለዓለም ተጥቻ አሳልፌ እኮ እስከ መቼ ነው ሆሆሆ የስሜቶ ፈፌ? አንነሳም ወይ የጥንት አባቶች ትግልን ያስተማሩ ባንተ ትብት አንተ ጥበብ መስርተውን ጠላት በጋራ ማስወገዱ በደም በአጥንት መገንባት ሀገርን እንዲህ በየበሩ ልንጮ ነበር ይሆን? የአባቶቻችን በልተን ቃል ኪዳን የኢትዮጵያን ሀገሬ የስንት ዘመን ታሪኳን በታሪክ አተላው ሲባል የመቶ ዓመት ዘመን የትኛው ቱርነን ከስት በቀል ያሉን ለሁለት ዓመት ሲታመት በዘረኛው ሀገራችን በህብረት በአንድነት መፈጠም ሲያቅረው ፍንጫችን ለመስዋዕትነት ለጥናት ጎለን ሁሌ አዲስ ፖለቲካ አዲሱን ከተን መሰረት ያለው ይኸው ዛሬ እንደ ትላንቱ እዛው ተመልሰን አንነሳም ወይ? ድሮ ድሮ ትንቢት የተነገረው ወግማን ወግ በቅሎ የሚጠፋው እንደ ይሁዳ የተረገመው የጥፋት ዘር የመነጨው የአእምሮ ደሃ የፍቅር መካኑ ይሄ አሚካላ የትም የሚበቅለው የእንግዲህ ልጅ ሆኖ የተፈጠረው ሀገሬ እማማ ምንም ጉድም ሀጠንሽ ተሸክሞ ከባንዳ ተረግዞ ከባንዳ የተወለደው ከባንዳ ተወልዶ ባንዳ የሚዘራው ወያኔው የጫካዋዊው ልጅ ፍቅር ያለው በዘር ልክብ ሀገርን ሲያቃጥለው አንነሳም ወይ? ጎበዝ ተተሳሰብ ልበስ ተግባርን ወያኔን በጋራ ማስወገድን ታግሎ ከሚያታግል ጋር በመሆን አይተህ ፈትሸ እንብኝ ለጠላት እንብኝ ለባንዳ የሚለውን የኢትዮጵያን ጥቅም አሳልፎ የማይሰጠውን እንከተለው ይዘው ጥናትን እርሱ ያውቅበታል የትግል ስልቱን። እንደ ሙሴ ወደ ቃል ኪዳኗ ሀገር የሚመራ መቼ ጠፋ ድሮት የሆነ መስዋዕትነትን ያ በጥናት የቆየው ለብዙ ዘመን የህዝብ ልጅ የሆነው የሚወድ ህዝብን አሁንም ኑ ይላል እጆችን ዘርግቶ ሊመራን ይዘን ለብሰን የቃል ኪዳን መገለጫ አርማችንን አረንጓዴ ቢጫ ቀይ ባንዲራችንን እየዘመርን የተግሉ ነው ጆቴን አንድን ገባ በድል ወደ ሀገራችን አንድን ዓለማችን ለማጥፋት አንፈገንን ዘረኛውን የመሃይም ፈላስፋ ወያዩን አንነሳም ወይ ይህች ኢትዮጵያዊ ያንተ አይደለችም ወይ አንነሳም ወይ ያ ኢትዮጵያዊ ያንተ አይደለም ወይ አንነሳም ወይ አንነሳም
አድማጮቻችን በማስከተል አቶ ፋሲካ በለጠ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ሀፓ ከፍተኛ አመራር ኮሚቴ አባል ከስዊድን የኢትዮጵያ አንድነት ሬዲዮ ጋር ያደረጉትን ቃለ ምልልስ ሁለተኛውን ክፍል እናሰማለን።
ሀፓን በአማራ ህልውና ትግል ዙሪያ ላይ ይወቀሳል ተጻራሪ አቋም ያንጸባርቃል ፓርቲው በኢትዮጵያ ውስጥ ተራርቁ ግዥ ላይ ያለ ኃይላቸውን የሚያሰርፍ በአማራ ላይ አማራው ነጥሎ ማጥቃት ነው በመሆኑ ዛሬ ትልዱ ለጨርሶ መጥፋት እየተደረገ ነው እና ይሄን አስመልክቶ ይሄ የሚሰነዘረው ጥያቄ መቼም በይፋ ስለሆነ ተሰሙታላችሁም ታቁታላችሁ የሚል ነውና ተጻራሪ አቋም በዚህ ላይ የሚጠቀሰው ለምሳሌ ነው እንደው ለመሞገት ሳይሆን በጉዳዩም ላይ አንድ ክትትል አድርገስ ነበር አንድ ጊዜ በጉምዝ መተከል አማሮች ተገደሉ ስጋቸው ተበላ እንደባሉት ጊዜ ለሀፓ አንድ መግለጫ አውጥቶ ነበርና ያ መግለጫ ብዙውን ለብዙዎች ተጨቃጫቂ ሆኖ ከእውነት የራቀ ነው በሚል ያን ምስክር የተናገሩትን ለማስተባበል ሞክሯል ፓርቲውና አንድ ምሳሌ ነው ለመሆን ለማንኛውም ሀፓ ከሚወቀስባቸው አንዱ ክፍል በአማራው የህልውና ትግል ዙሪያ ላይ ተጻራሪ አቋም አለው የሚል ነገር ይሄን እስቲ ትችቱን መለከት የሀፓ አስተያየት ምንድን ነው?
እሺ አው የነን ተደጋጋሚ ትችት እንሰማለን ሳምተናል እና ቆልን መልስም ሰጥተንበታል በየጊዜው እንግዲህ ለመስማትም ፍላጎት ያላችሁ ሰዎች ይኖሩ ስለምትሉ እሱ ምንም ማድረግ አንችልም ግን አንዳንድ ጭብጦች እንትን ለማለት ፈልጋለሁ አንደኛ ያባ የሁሉም ብሔርና ብሔረሰብ ድርጅት ነው ሁሉም አባላት ሁሉም ብሔር ማለትም አብዛኛው የተለያየ ብሔርና ብሔረሰቦች አባል የሆኑበት ድርጅት ነው። ያፓ ውስጥ ኦሮሞ ወይም ጉራጌ ወይም ትግሬ ወይም ሌላው እንዳለ ሁሉ አማራም በብዛት አለ ማለት ነው። ይሄ ሊታወቅ ይገባል። ከየት እንደመጣ መናገር አልፈልግም እንጂ ብዙዎቻችን ብዙ ያማሮች ብዙ ኦሮሞዎች ብዙ ከሌላ ብሔር የመጡ አሉ። የደቡብ አካባቢ ከከምባታ ከአዲያ ከምን ማስ ናቸው ማለት ነው። እና ይሄ እንግዲህ ህብረ ብሔር የሆነ ድርጅት አማራም አባልነት በብዛት ያሉበት ድርጅት ጸረ አማራ ሊሆን አይችልም። ሳይንሳዊ ማለት ነው አለበለዚያ ድርጅቱ አይቀጥልም ማለት ነው። በሎጂክ ከሄድ ነው ማለት ነው ወይም አትሊስት ከአማራ ውጭ የሆነ ድርጅት ይሆናል ማለት ነው። ጸረ አማራ ልንሆን አንችልም። እንደውም እኛ የተከሰስንበት በጠባቦቹ ወያኔን ጭምር ማለት ነው ስንወለጀልበት የኖር ነው አማራ ናቸው በሚል ነው። ሜዳ ውስጥ ትግራይ ውስጥ ሰራዊቱ እንቅስቃሴ በሚያደርግበት ወቅት የኢህአፓን ወይም የአሰን የአማራ አባይ ኢትዮጵያ የአማራ አባይ ኢትዮጵያ ብሎ ነበር የሚከሰ የነበረው። በሰራዊት ውስጥ የነበሩትን የትግራይ ተወላጆች የአማራ ኩራኩር ማለትም የአማራ ቡችሎች አማሮች ናቸው እንትን የሚሏቸው የአማራ ቡችሎች እያለ የሚሰድብበት ሁኔታ ላይ ነበረው ማለት ነው። እና ኢህአፓ የሚወገዘው በሌሎች ተባባይሎችም እንደዚህ ነው የአማራ ተወካይ ነው የአማራ እንትን ነው በሚል ነው እንጂ አማራን የሚጠላው ይጠላል አማራን አማራን ያጠቃነው የሚል ግን ማለት የለም ከጠባቦቹ መካከል ማለት ይሄንን በደንብ ማስቀመጥ ፈልጋለሁ። ከዛ ውጪ በአማራ የአማራን እንትን አስመልክቶ ቆሟል ማንኛቸውም ብሔርና ብሔረሰብ እንዲጠቁ አይፈልግም ይሄ ሁሉም በእኩልነት እንዲኖሩ ነው እንጂ እና ሌሎች ብሔርና ብሔረሰቦች ሲጠቁ ድምፁን ሲያሰማ እንደነበረውና ሲታገል እንደነበረ ሁሉ አማራ ደግሞ ሲጠቃ ድምፁን አሰምቶ ታግሏል። ይሄ ምስክር ነው። ምንም ታሪክ የመሰከረው ነው። አሁንማ እንደውም በዘመናዊ መንገድ በቪዲዮና በስዕል ሁሉ ማለትም በፎቶግራፍ ሁሉ በደንብ ያለ በማስረጃ የሚቀመጥ ነው ማለት ነው። ወያኔ በገባበት ወቅት በመደን ነው በአርባ ጉጉቡ እና በሌሎች ቦታዎች ማለት ነው በዛ አካባቢ የነበሩ ቦታዎች ላይ የአማራ ብሔረሰቦች ሲጠቁ ድምፁን ያሰማው በግንባር ቀደምትነት የአባ ነው። በውጭ ሀገር ሰላማዊ ሰልፍ ኦርጋናይዝ አድርጎ አደራጅቶ የተቃወመ የተንቀሳቀሰ የአባ ነው። በሚያሰማው በጽሁፍ በመግለጫ ያወገዘ በጽሁፍ ቅስቀሳ ያካሄደ የአባ ነው። ወንጀለኞቹን በሙሉ ከወያኔ ጀምሮ ሌሎች ያን ጊዜ ኦነግም በእርግጥ ኦነግም ጨምሮ ማለት ነው። ይሄ እንግዲህ በወተር በአርባ ጉጉ በበደን ነው በጋራ ሙለታ ምን የተደረጉትን ጭፍጨፋዎች ከዛ ወዲያም በየቦታው ሲደረጉ የነበረው በአማራ ላይ ጭፍጨፋዎች ሲደረጉ መፈናቀሎች ሲደረጉ ድምፁን ሲያሰማ የነበረው የአባ መሆኑ ግልጽ ነው። ይሄ አንድ ሊረጋገጥ ይገባል። ሌላ በእንትን ደረጃ በእኩልነት ደረጃ ሁሉንም በእኩል ነው የሚያየው። ይሄ ግልጽ ነው። ሁሉም ብሔርና ብሔረሰቦች በእኩልነት መምጣት አለባቸው፣ እኩል መሆን አለባቸው የሚል ትግል ያካሄዳል። ይሄ ደግሞ ፍትሐዊ ነው። ምንም እኩልነትን መጠየቅ አግባብ አይደለም ይባል አይችልም። ይሄ የተነሳው በጉሙዝና በጉሙዝ ብሔረሰቦች ላይ የተደረገውን እና በእኛ በኩል ማስረጃ አላገኘንም። በነገራችን ላይ የጉሙዝና በጉሙዝ አካባቢ የእኛም ሰራዊት የነበረበት ሁኔታ ስለነበረ ብዙዎቻችን በቅርብ ነው የምናውቀው። ያኗኗራቸው እንዴት ነው? ምንድን ነው? ምን ሲያደርጉ እንደና የምናውቀው ነው ማለት ነው። ቤኒሻንጉል ጉሙዝ አካባቢ ያለውን ሁኔታ እና በዛ ደረጃ በብሔርና በብሔረሰብ ደረጃ አሁን እንደሚደረገው ጥቃት ምናምን እየተፈጸመ ነው ያንን ሁሉ ድምፃችን እናሰማለን። ጥቃቶች አይኖሩ ለማለት አይደለም፣ ግን በቀረበበት ደረጃ ሰው በልቷል ምን የሚል ነገር ማስረጃ እኛ አላገኘንም። በዛም አካባቢ የራሳችንም ምንጭ ስለነበረ ማለት ነው። ምንጭ ሳይኖረን አይደለም፣ ምንጭ ስለነበረ የራሳችን ሰዎችም ስለነበሩ እንደ አይነት መረጃም አለመኖሩን ስላረጋገጥን ያ ትክክል አይደለም። ሌላ ነገር መናገር ይቻላል፣ ግን አንድን ብሔረሰብ እንደው ሌላ እንደ አውሬ አድርጎ ማቅረብ ተገቢ አይደለም በሚል አውቅተናል። አሁንም መከራከር እንችላለን በሱ ደረጃ፣ ግን ያንን በማውጣታችን ደግሞ ጸረ አማራ አያስኬደንም አያሰኘንም። አማራ ማለትም ሁሉም ድርጅት የራሱን መብት ለማስጠበቅ ቋንቋውን እንትን ለማለት ቢደራጅ ደስ ይለናል። ምንም ችግር የለንም እኛ በዛ በኩል። በአማራም አካባቢ የተደራጁ ኃይሎችን እናከብራለን፣ መብታቸውን እናከብራለን ማለት ነው። የምንቃወመው ነገር ቢኖር በፖለቲካ ደረጃ በብሔር መደራጀቱን እንቃወማለን። ያለ እንቃወማለን ስንል ሀሳባችን እንሰጣለን። ተገቢ አይደለም ኢትዮጵያን ለኢትዮጵያ አንድነት አይበጅም፣ ሀገሪቷን ይከፋፍላል የሚል ቀደም ብሎ የነበረን አቋም ነው፣ አሁንም ያለን አቋም ነው። በፖለቲካ መስክ በብሔርና ብሔረሰብ መደራጀት የኢትዮጵያን አንድነት አያረጋግጥም። የኦሮሞ ፓርቲ፣ የአማራ ፓርቲ ምናምን የሚለውን ነገር እኛ እንቃወመዋለን። ወይም እንግዲህ በዲሞክራሲያዊ አሰራር ተቃውሞም ድጋፍም ያለ ስለሆነ ይህንን የሚደግፉ ይኖራሉ፣ የሚቃወሙም ይኖራሉ። ምንም በሱ በኩል ተቀብለን እንሄዳለን ማለት ነው። ግን አቋማችን ይሄ ነው። ይሄን ደግሞ አለመሆን ታይቶ ታይቷል እኮ ለትም ባለፉት 7 አመት ወያኔ ስልጣን ከያዘ በኋላ በብሔር እና ብሔረሰብ ለፖለቲካ መንገድ ፖለቲካ ማለት ነው ሌላ አይደለም ለፖለቲካ ስልጣን ተደራጅቶ መንቀሳቀስ የበለጠ ክፍፍልን የበለጠ ውጥረትን የበለጠ ቅራኔን ይፈጥራል እንጂ አንድነትን አያመጣም ከዛ ይልቅ በፖለቲካ አስተሳሰብ መደራጀት ይበጃል ብለናል አሁንም እንላለን በዚህ በኩል እንግዲህ የሚቀርብብን ትችት ካለ ያን ለመቀበል ዝግጁ ነን ከዛ ውጭ እና አማራ ላይ የተነሳንበት ወይም ጥቃት የፈጸምንበት ለራሳችን ላይ ማድረግ መሆን ስለሚሆን ማለት ነው ጨርሻለሁ
አይ በጣም ጥሩ ይሄም ራሷ የሚያወያየን ነው እስቲ በመሰረቱ ያንዳንዱ የብሔር ድርጅት የተመሰረተው አማራውን ለማጥቃት ስለሆነ የሚጠቃው ክፍል መቼም አስተደራጅ ብሎ መከራከር እንደዛ ብለዋል ማለት ሳይሆን ዛሬ በመልካ ያለው ጉዳይ ግን ይሄ አይደለም አሁን ያለው የውያኔም የሚያጠቃው አማራውን ነው ኦሮሞውም የሚያጠቃው አማራውን ነውና ይሄ ያልተደራጀና ህልናውን የአደጋ ላይ የተጋለጠ መቼም ግን እንደው ሁላችንም ቢደራጁ ለኢትዮጵያ አስባሉ ነውና በአማራው ነብሮች መካከለ ሰማይና ምድር ልዩነት አለ መስለኛልና እስቲን በላ ጊዜ እንመለስበት ይሆናል ማአት ጥያቄዎች ሳሉ ብዬ ነበርውነትም 3-4 ጥያቄዎች ይቀሩኛል ይዚያችን ይሄ ደግሞ አንድ ግላንሳና በሚቀጥለው ሳምንት ቁልፍ ወደ ሆነው ምን ይደረግ የትግዱ መፍትሄው ምንድነው በሚለው ላይ ማተኮር ያለብን ነገሮች አሉ ሁለት ጥያቄዎች አሁን ለጊዜው ግን አንድ ጥያቄ ላንሳ እስቲ በዛሬው ኢትዮጵያ እንግዲህ መስቀልቁላ ወጣ የዜጎች ሁሉና ለአደጋ በተጋለጠበት አስከፊ ወቅት የጸጥተኛ አገዛዝ የመደመር ፖለቲካ ውስጥ የማይሳተፈው ኢህአፓ ነው ብቻኛ ያደርገዋል ያም አልገባም ወይንም አልተሳተፈም ያው ኢትዮጵያ ውስጥ ያለን ቅስቀሳ ቢሆንም ፓርቲው አመራሩ ገብቶ ተሳተፋለው አላለም ይሄ እንግዲህ ብቻኛ ድርጅት መናቀው እሱ ነው አንዳንድ ጥያቄዎች ግን ይነሳሉ። ምሳሌ ሀፓ በወያኔ ዘመን ተወካዮች ወደ አዲስ አበባ መላክ ጉባኤ ላይ ለመሳተፍ ፈቃደኛ ሆኖ ታይቷል ነበር። በአሁኑ ወቅት ግን ጥሩን አልተቀበለም የዶክተር አብይ መደመር። በምን መመዘኛ ነው በወያኔ ጊዜ ለድርድር መግባትን መፈለግና አሁን በመደመር ፖለቲካ ላይ አለመሳተፍ የሁለቱ ልዩነት ምንድነው ብለም ይጠይቃሉ። ለዚህ መልስ አላችሁ?
እሺ ያው በመጀመሪያ የጥያቄውን መነሻ ትንሽ እሱ ላይ ልታች ይፈልጋለሁ ማለትም ትክክል ስላልሆነ ማለት ነው መነሻው ወያኔ ጊዜ አባ ለድርድር ገብቷል ማለትም ወያኔ ጠርቶት ለድርድር ለመደራደር ገብቶ ነበር ያው አባሎቹ ታስረው ነበር የሚለው
ለበመወት ወሰኛ ተፈዚ ቀጣ ያቀራረብ ስለሆነ ይችላል በጉዝ እንትን ተቀምጧል ተደራደሩም ግን ያው ወደ ለመሄድ ተሂዶ ስለነበር በመንገድ ላይ ስለነበሩ ተጓዦቹ አልተሳተፉም ጋር ተቋርጧል ነገሩ ግን ጥሩ ተስተጋብቷል ወያኔ በመጋበዝም ላይሆን ይችላል ግን ሌሎችም ማስተናጋጆች ሊኖሩ ይችላሉ ግን እንደ ሁለቱን ይሄን ያህልም እንትን ነው ልዩነቱን ለማስገንዘብ ያህል ነው እናመሰግናለሁ እሺ ቀጥሉ ይቅርታ
እሺ እሺ አይ እንዲሁ ካነሳው ዘንድ አላብራራውና በዛን ወቅት በአዲስ አበባ የተደረገ የሰላምና እርቅ ኮንፈረንስ የሚል ነው ኮንፈረንስ ተዘጋጅቶ ነበር ያዘጋጀውትም ተቃዋሚ ኃይሎች ናቸው በአገር ውስጥም በውጭም ያሉ ተቃዋሚ ኃይሎች ናቸው ያንን ኮንፈረንስ ያዘጋጁት ያ የሰላምና እርቅ ኮንፈረንስ የወያኔ ያን ጊዜ የሽግግር ወቅት ውስጥ ነበር የነበረው ወያኔ በራሱ መንገድ የተነሰሰውና ተግባራዊ ያደረገው እንደውም ደግሞ ይሄ አሁን በጣም የምናወቅሰው ህገ መንግስት የዚህ ሁሉ ችግር መንስኤ ነው ብለን የምንትን የመደብ ነው ያለው ህገ መንግስት አጥፊው ህገ መንግስት የሚረቀቅበትና ወደ መስነቅ የሚሄድበት ሁኔታ ስለነበር ያንን ተገንዝበው ውጭና ውስጥ ያሉት ኃይሎች የሽግግር አቅጣጫ ትክክል አይደለም በሌላ አይነት መንገድ መሄድ መቻል አለበት ለዛ ግፊት ማድረግ መታገል መቻል አለብን ስለዚህ አንድ ላይ ስብሰባ አድርገን ስብሰባ ጠርተን ወያኔንም ጭምር ከዛም የውጭ ኃይሎችንም ያን ጊዜ ሲሮጥ የነበሩትን እና አሜሪካ እና ሌሎች የአውሮፓ መንግስታት እና የመሳሰሉትን ጠርተን ይሄ ሽግግር ሁሉን አቀፍ አይደለም አሳታፊ አይደለም ችግሮችን በሰፊ የሚያይና የሚዳስስም አይደለም አልታየበትም ስለዚህ ያንን መፍትሄ ሊያመጣ የሚችል ሌላ የሽግግር ሂደት ይደረግ የሚል ፕሮፖዛል ለማቅረብ እና እንዲሁ የእንቅስቃሴ አንዱ አካል ለማድረግ የታሰበ እንትን ነበር። ያኔ እንግዲህ የአባ ራሱ የእንቅስቃሴ የነበረው በህብረት ኃይል አማካኝነት ነበር። ማለትም ኢዳግ የኢትዮጵያ ዲሞክራሲያዊ ኃይል ውስጥ ቅንጅት የሚባል ኢዳግ የሚባል የህብረት አካል ነበር። በዛ ውስጥ አንዱ ሆኖ ነው ይሄ ሀሳብም የፈለቀውም እንትን ያለውም በዛ ውስጥ በተካሄደ እንቅስቃሴ ነው እና ከሌሎቹ ጋር አብሮ ሆኖ ማለት ነው። የኢዳግ ብቻም አይደለም ከሀገር ውስጥም የነበሩ በዛን ወቅት ደግሞ ሌሎችም በውጭ ሲንቀሳቀሱ የነበሩ እንደምን እንደምን አይነቶችም ጭምር የተሳተፉበት ሂደት ነው። ኤኒዌይ ለማሳጠር ያንን ኮንፈረንስ ሀገር ውስጥ ኢህአፓ በሙሉ ልብ ይቀበላል። እንዲህ አይነት ውይይት፣ ድርድር እና ደግሞ የትግል አካል ነው። እንዲህ አይነት ነገር ቢደረግ ማለት ነው ብዙ ህዝብ ግንዛቤ ይሰጣል፣ ለብዙ ህዝብ ሊያሰባስብ ይችላል። ህዝብ ከተሰባሰበ እና ግንዛቤ አግኝቶ ከተሰባሰበ ደግሞ ወደ ትግል ለውጦ ወደ አመፅ ቀይሮ ያለውን ሀይል ሊያስገድድ ይችላል የሚል እምነት ስለነበር ይህንን በጥቅሉ አልተቃወመም፣ ይቀበላል። ኢህአፓ እንደውም አስተዋጽኦ አድርጓል። ግን አገር ቤት መካሄዱን ሲቃወም ተቃውሟል ኢህአፓ ማለት ነው። ግን አብዛኞቹ የኢህአፓ አባላት በህብረት ውስጥ የነበሩ የኢህአፓ አባላት ይህ መሄድ አለብን የሚል ውሳኔ ከወሰኑ ሲወስኑ ኢህአፓም ውሳኔውን ተቀብሎ በዛን ወቅት ኢህአፓ ውስጥ የነበሩትን ወኪሎቹ እንዲሄዱ ተደርጓል። ኢህአፓ ግን የሀገር ውስጥ መደረጉን የሚቃወመው የጸጥታ ሁኔታ አስተማማኝ አይደለም ከሚል ነው። መያዝ፣ ማሰር፣ ማገት ወይም ሌላ ነገር ማድረግ ይህል ይችላል ብሎ የራሱ ተመክሮም ስለነበረው ብዙዎቹ በዛን ወቅት አመራር አባላቱ ሌሎች አባላቱ ተይዘው መዳረሻቸው የጠፋበት በአዲስ አበባም ጭምር አንዳንድ የአመራር አባላት የተገደሉበትና በህቡ ሲንቀሳቀሱ የነበሩ ማለት ነው። ተይዘውም ደግሞ ግማሾቹ ተይዘው እስር ቤት የነበሩበት ሁኔታ ስለነበር ያንን መራራ ሁኔታ ስለሚያውቅ አይሆንም ብሎ ተከራክሮ ነበር። ግን ኢህአፓ አባል ድርጅቶች ውሳኔ አብዛኞቹ ስለወሰኑ ተኬዷል፣ ታስረዋል ማለት ነው። ይሄ ነው የነበረው ሁኔታ እንጂ ፈልጎ የሄደ አይደለም ለማለት ነው። ያንን ግንዛቤ ከሰጠው ዘንዳ ወይ የዚህ የአብይን እንትን መምጣት በተደጋጋሚ ተናግረነዋል። እኛ በዛን ወቅት የተካሄደው ቅድም እንዳልኩት የተካሄደውን የጥገና ለውጥ ነው። በጥገና ለውጥ ራስን ለማደላደል ነው እንጂ ደንበኛ የስርዓት ለውጥ የሚያስኬድ አይደለም። የእኛ ጥያቄ የስርዓት ለውጥ ነው። ከአምባገነን አገዛዝ ወደ ዲሞክራሲያዊ ስርዓት መሸጋገር አለብን። ያንን ያ ስርዓት ለውጥ ሊመጣ የሚችለው ደግሞ በሽግግር ሂደት ነው ብለን አምነን ስለነበርና ያኔ የተደረገው እንቅስቃሴ ያንን ሊመጥን ስላልቻለ የእኛን አመለካከት የእኛን ግንዛቤ ሊመጥን ስላልቻለ ተቃውመናል። በእርግጥ በዛን ወቅት የተደረጉ አዎንታዊ እርምጃዎች አሉ። ምንም በሱ በኩል ምንም ችግር የለም። የፖለቲካ እስረኞች መፈታት ለነገር ሁሉም አልተፈቱም። የእኛ አባላት አልተፈቱም። ለምሳሌ ግን ብዙዎቹ ተፈተዋል። ጥሩ ነው፣ አዎንታዊ ነው። የውጭ ድርጅቶች ወደ ሀገር እንዲገቡ ተደርገዋል። በልክ ነው የገቡት። አሁን ቅድም ላነሳ ነው ውስብስብ እንትኖችም አንዱም ዝም ብሎ በልክ መጥራትና ከፋፋዩንም ምኑንም ማሰባሰብ ራሱ ጠቀሜታ እንደሌለውም አይተናል ማለት ነው። ለዛ ሁሉ ገደብ ሳይበጅለት የተደረገው ግን ገብተዋል። መግባታቸው ጥሩ ነው። እንዲህ አይነት እርምጃዎች ተወስደዋል። በዚህ ላይ ችግር የለንም። እነዚህ እርምጃዎች ግን ወደ ዲሞክራሲያዊ ስርዓት አያመሩም። ወደ ዲሞክራሲያዊ ስርዓት ሊያመሩ የሚችሉት ስር ነቀል የሆነ ለውጥ በሽግግር ሂደት ሲኖር ብቻ ነው፣ እውን ሲኖር ብቻ ነው የሚለውን አመለካከታችን ስለነበር ያን የተቃወመናል። የሀገራችን ችግር የስልጣን ችግር አይደለም። ሀገር ውስጥ ገብቶ በምርጫ መወዳደር መፍትሄ አያመጣም የሚል እምነት አለን እኛ በእኛ በኩል። ስለዚህም ያልገባ ነው። የሚገባው ለስልጣን ነው። ተደራጅቶ ለምርጫ ለመሳተፍ ከሆነ ዋጋ የለውም በሚል እንግዲህ ለህዝባችን ግንዛቤ መስጠት ያስፈልገናል በሚል ሀገር ውስጥ በነገራችን ላይ ሀገር ውስጥ አባላቶችም አሉ አገር ውስጥ ያሉትን አባላት ይፋ እንዲወጡ አላደረግንም ውጭ ያሉትን ወደ ውስጥ እንዲገቡ አላደረግንም ትግላችንን እንቀጥላለን ለህዝቡ ግንዛቤ መስጠት አለብን ብለናል ይሄንን በማለታችን ብዙ ትችት ደርሶብናል ተወግዘናልም እንደውም አንዳንዶቹም የኢትዮጵያ ጠላትም አርገውም ይውስ የፈረዱብን አሉ በነገራችን ላይ በዛ ወቅት ማለቴ ነው አሁን ግን ከሁለት አመት በኋላ የነበረውን ሁኔታ ሳይሆን ያን ያህል ትችት ለመስጠት አንገታቸውን ቀና ሊያደርጉ የሚችሉ አይመስለንም በኛ በኩል
በጣም ጥሩ አቶ ፋሲካ አባሮቻችን ዝግጅት ስነበራችን እያመሰገን በዚህ ላይ ያለን ተናስተል ደናውኑ ላል
ማንያውራ የነበረ ክፍል 5 ይሃፓ ህዝባዊ ራእዩ ትግል ውድ ህይወት የሚገበርበት ከባድ መከራን መቀበል ግድ የሚሆንበት ነውና ለምን አላማ ለማንስ ጥቅም መስዋዕት እንሆናለን እንሰቃያለን ለሚሉት መሰረታዊ ጥያቄዎች ምላሽ መስጠቱ ቀዳሚ መሆን አለበት ግለሰብን ለማንገስ ወይም ቁንጮ ለማድረግ ብቻ የሚደረግ ትግል አሳዛኝ ቢሆንም ቢያንስ አላማው ግልጽ ነው። ትግል አላማ ያሻዋል። የፕሮግራምን ነጥቦች ከበሳል ድርጅቶች ቀርቶ ከመደርደር ባሻገር ጠለቅ ያለና ራሱን የቻለ ራይ ያስፈልጋል። ለህዝብና ለሀገር የሚደረግ ትግል ደግሞ ህዝባዊ ራይ ከሌለው የትም አያደርስም። ኢያፓ ለአራት አስርት አመታት ጸንቶ የታገለው እስትንፋስ የሚሰጠውና የሚያጠናክረው ህዝባዊ ራይ ስለነበረውና ስላለውም ነው። ስለዚህም ያለፉትን የኢሃፓ አቋሞች ለመመርመር እንደቃጣ ነው ሁሉ ኢሃፓ ህዝባዊ ራዩ የሚለውን መዳሰስ እንፈልጋለን። ኢሃፓ በ1964 ዓመተ ምህረት የተመሰረተው መሬት ላራሹ መብት ለሰርቶ አደሩ ህዝብ ብሎ ለአመታት ሲታገል ከነበረው እንቅስቃሴ ተወልዶ ነበር። መሰረቱ ህዝባዊ ስለነበርም ራዩ የጥቂቶችን ኢትዮጵያ በትግል ለውጦ ብዙአኑ ለማድረግ ነበር። የወቅቱ ስርዓት ለጥገና ለውጥ እንኳን ክፍት ባለመሆኑ በመፈንቅለ መንግስት ይወገድ ዘንድ ሙከራ ተደርጎበት እንደነበርም የሚታወስ ነው። ለዚህ ሙከራ የሰጠው ምላሽ ደፈሩኛላቸውን መግደል ወይም አስከሬናቸውን ሳይቀር በአደባባይ መስቀል እንደነበረ በነ ቢትወድድ መኮንን ነጋሽ በነ ገርማሜና መንግስቱ ንዋይ ላይ የደረሰው እርምጃ በነ ደጃዝማች ታከለ ወልድ ሐዋርያት ላይ የደረሰው ምስክር ነው። ተማሪዎችም በዚያን ጊዜ ለአባባ ጃንሆይ አቤቱታ አቅራቢ እንጂ ተቃዋሚ አልነበሩም። ስራቱ ለውጥን ማስተናገድ ሲያቅተውና በአጉራችንና በዓለም አቀፍ ደረጃም ነፍስ የነበረውን የለውጥ ንፋስ ኢትዮጵያንም ተነሺ ሲላት ታሪኩለታቸውን የማይረሳው ጀግናና ሀገር ወዳድ ምሁሮች አድሃሪውን ስርዓት በስር ነቀል ለውጥ ለማስወገድ ትግል ጀመሩ።
በነበረው የትግል ሁኔታና የኃይሎች አሰላለፍም በሪዮት ወደ ግራ ማዘንበላቸው የግድ የነበረ ሲሆን ይህንን በመጻረር ሌላ አማራጭ ሆኖ ይቀርባል ነበር። ብሔራዊ ራይ የነበረው ከበርቴ በቦታው ስላል ነበር አቀባባይና የባት ተለጣፊ ቅጥረኞች ህዝብን የሚስብ አማራጭ ማቅረብ አልቻሉ። በሁሉም አንገብጋቢና ሀገራዊ ጥያቄዎች ላይ መልስ ሊሰጥ ደፍሮ የተነሳውና የቃጣው ተራማጁ ክፍል ስለነበር ባለው ሪዮት መሰረት መላሽ ሊሰጥ ሞክሯል። ያፓ በዚያን ጊዜም ቢሆን ህዝባዊ ራይ መሰረት አድርጎ ለሀገር ሉዓላዊነት ጸረ ኢምፔሪያሊስት ወይም ጸረ እጅ አዙር ቅኝ አገዛዝ ትግል ሲያካሂድ በመብት ደረጃ ደግሞ የአጼው ስርዓት ተወግዶ ህዝባዊና ዲሞክራሲያዊ ሪፐብሊክ እንዲቋቋም ታግሏል። ይህ ትግል ከህዝብ ትግል ጋር ተደምሮ ለየካቲት 66 አብዮት መፈንዳት ምክንያት ሲሆን በአብዮቱም ወቅት ኢሃፓ ራዩን አጥፎና ሰርዞ ሹመት ይበቃኛል ብሎ በክህደትና በባንዳነት ጎዳና ሳይነግድ የምርጥ መኮንኖች አገዛዝ በጊዜያዊ ህዝባዊ መንግስት ይተካ ብሎ ህዝብን አነሳስቶ በሰላም መታገሉ ይታወሳል። የመኮንኖቹ ጥርቅምና የወቅቱ አጋሮቹ ኢሃፓ ባካሄደው ፖለቲካዊ ትግል ስለተሸነፉ በኢሃፓ ላይ ጦር አውጀው ህዝብን የመፍጀት ዘመቻ መክፈታቸው በታሪክ የተመዘገበ ነው። ዛሬ ታሪክን አጥፊዎችና ዳክም ወንጀል ፈጻሚዎች በመላ ኢሃፓ በደርግ ላይ በከተማ ጦርነት አወጀ ብለው ቢቀላምዱም ኢሃፓ በሰላም ሲሰለፍና ሲታገል በየቀበሌው በሰራተኛው ቀን ሜዴይና ሌሎች ጊዜዎች በጅማ በአዋሳ በአሰበ ተፈሪ ወዘተ በዘመቱት በእነ አሊ ሙሳ በብቸና ህዝብ ላይ ግፍ በፈጸሙት በእነ ሻለቃ እንዳለ ተሰማ ወዘተ ግድያው ተፋፍሞ ነበር። ደርጉ በመስከረም 21966 ባወጣው ያስቸኳይ ጊዜ አዋጅ ይዘቱና አቅጣጫው ምን እንደነበረ ያሳየ ሲሆን ኢሃፓ ለዓላማው በሰላም ሲታገል ቆይቶና አያሌ መስዋዕትነትን ከፍሎ ያለ የይፋ ጦርነት ሲታወጅበት ደግሞ ወደ ራስ መከላከሉ አምርቷል። ኢሃፓ የህዝብን ራይ ለሹመት አሳልፎ ሳይፈጥም ደርጉ የህዝብ ድርጅት ጽፈት ቤት አባል ሆናችሁ ጭቆናይን አጅቡልኝ ሲልም አሻፈረኝ ብሏል። በዚህም ሆነ በሌሎች ጉዳዮች ሁሉ ኢሃፓ ውሱን ድርጅታዊ ጥቅምን በማስቀደም የህዝብን ጥቅም አሳልፎ ስላልሰጠ ለጠመንጃና ለድጋፍ ሲል ለሻቢያ አልተጎነበሰም። ለሚኒስትርነት ሹመት ሲል ለመንግስቱ ኃይለ ማርያም አልሰገደም። ለባዳን ድጋፍ ሲል ኢትዮጵያን አልካደም። ኢሃፓ ህዝባዊ ራዩን ጠብቆ የታገለ በመሆኑም ደግሞ ብዙ ስቃይና መከራ ደርሶበታል። ገዥነን ባዮችም ባዕዳንም እነወያኔም ወክተውታል አድምተውታል። ዛሬም ይህን የትግል ታሪኩን ሊያጠፉ የተነሱ ኢምንቶች ዘመቻ ከፍተውበታል። ይህ ሁሉ ጥላቻ ይህ ሁሉ ዘመቻ ለምን ስንል ደግሞ የዘማቾቹን ማንነት በማጤን ብቻ መልሱን እናገኛለን። ትላንት ቀይ ሽብር ተሳትፈው ህዝብን የፈጁና ያሰቃዩ ጸረ ኢትዮጵያ ሟች የመለስ ሎሌዎች ዲሞክራሲ ከመጣ ህዝብ ለፍርድ ያቀርበናል ብለው የሰጉ ወንጀለኞች ከዳው ህዝብን ድርጅትን የጎዱ ግለሰቦች በሞት ለተወሰደ አምባገነን መሪያቸው ያደሩ ጥቅም አሳዳጆች ናቸው ዛሬ በኢሃፓ ላይ የሚዘምቱት። ህዝብ ግን ለኢሃፓ ያለው አመለካከት ቀናና የድጋፍ ነው። በኢሃፓ ትግል መብቱ ይከበር ሲባል አይቷል። በኢሃፓ ሁሉም ኢትዮጵያዊ ብሔረሰብ ሃይማኖትና ጾታ ሳይለይ ሲታገል አይቷል። ኢሃፓ ለጥቂቶችና ለምርጦች ጥቅም ሳይሆን ለብዙሃኑና ለጋራ ሀገር ሲዋደቅ ተመልክቷል። ኢሃፓ ራዩ ሌላ ሳይሆን የህዝብ መሆኑ በገቢር ማስመስከሩን መዝግቧል። የህዝብ አለኝታና ደመላይ ሲል ኢሃፓን የሚጠራውም አለ ምክንያት አይደለም። ዛሬ በተለይ በቃሉ የማይረጋ ወንኔው ከክር የቀጠነ ለጥቅም ተሯሯጭ ጽናት አልባ መስዋዕትነትን ፈሪ የምላስ አርበኛና የባድ ሎሌዎች የፖለቲካውን መድረክ ባጠበቡበት ወቅት የኢሃፓ ግትር ህዝባዊነት ድፍረትና ቆራጥነት ሞት አይፈሪነት ንጹህ ሀገር ወዳድነትና ጽናት ለህዝብ በጎ ትዝታና ተስፋ ሰጪ ትውስት መሆኑ ግልጽ ነው። ኢሃፓ በአላማው መጽናቱን ግትርነት ወይም በቅርቡ አንድ ምሁር እንዳለው በድድብናም ሊፈርጁት የሚፈልጉ እንዳሉ ግልጽ ነው። በአቋም መጽናት እንዲህ ባሉታዊ ከተፈረጀ ለመጣው ባለስልጣን ሁሉ መጎንበሱ ደግሞ ብልህነት መሆኑ ነው። ሀቁ ግን ሌላ ነው። ለአጽም ለአሜሪካ ማደር ለደርጋማ ካሪና ደጋፊ መሆን ወያኔ ሲመጣ ደግሞ ልጆቼ ወይም ዲሞክራቶች ብሎ መደገፍ ነው በከፍተኛ አሳፋሪ ድድብናና አድርባይነት መመዝገብ ያለበት። ይህን አይነቱ አቋም ቢስነት ነው ራይ አልባነትን የሚያሳይ። ማለትም መርህ ስነ ምግባር አጥቶ ለሶስት ስርዓት ማደር ለምሳሌ፣ ከዚያም ከህዝብ ጎራ ለመደባለቅ ደግሞ መፍጨርጨር። ኢህአፓ ይህ አይነት ውሽልሽል መንፈስ ዝርም አይለበት። ጽኑ ሆኖ የሚቆየው ደግሞ ጊዜ ይቀየር ያለውን አቋም ባለመቀየር ሳይሆን ህዝብና ሀገርን ማስቀደም የሚለውን መርሁን ባለመለወጥ ነው። ለደርግ አድሮ ደርግን መክዳት፣ ከዚያም ለወያኔ አድሮና አምባገነናዊነትን ደግፎ መሰለፍና ከዚያ ደግሞ ተቃዋሚ ነኝ ማለት ለምሳሌ ብልህነትን ሳይሆን ለሆድ ማደርን መዋለልን ቋሚ ራይ ማጣትን አመላካች ነው። ነጋጠባ ወደ ትቢያ እየተጣለ የሚነሳ ራይ ህዝባዊ አይደለም። ያለፈው ለመጪው ድል ዳል ነውና የኢሃፓ ራይም ዛሬም የህዝብ ምኞትና ህልም መሰረት ያደረገ ነው። ዘንጀሮ መቀመጫይን አለችን ለተባለው በቅድሚያ ጭንቀታችን ሀገራችንን ይመለከታል። ወያኔ ሊያጠፋት የሚጥረውን ውድ ኢትዮጵያችንን በተመለከተ ኢሃፓ የህዝብ ዲሞክራሲያዊ መብት ተከብሮ እኩልነት ተረጋግጦ አንድነቷ በዚሁ መሰረት እውን ሆኖ እንዲገኝ ይመኛል። የሚያገር አንድነት በመብትና በእኩልነት መረጋገጥ ላይ ተገንብቶ ይገኝ የሚል አቋም ነው። የኢሃፓ ኢትዮጵያ ታላቅነቷ በህዝቧ ስምረትና ብልጽግና በመብቱ መከበርና መጠበቅ ላይ የሚከሰት ነው። በተጨባጭ ደግሞ ኢሃፓ የፌደራል አወቃቀር ምናልባት ለዚሁ ግብ የተሻለ አማራጭ ነው ብሎም ያምናል። ይህንን አማራጭ ከደርግ በፊትም ኤርትራም ችግር መፍቻ ብሎ አቅርቦ እንደነበር የሚታወስ ነው። ወደፊትም ቢሆን ኢሃፓ ያለው ራይ ሰፋ ያለ የህዝቦችን አንድነት የሚፈልግ በመሆኑ ሀገሮችና ህዝቦች ተባብረው ካልቆሙ ሀያላን ሀገሮች መቋቋም አይችሉም ባይ ነውና ከዛሬ የንዴትና የቂም በቀል ስሜት ባሻገር ህዝቦች የሚያብሩበትና ከጦርነት አባዜ የሚላቀቁበትን መንገድ ይሻል። ይህ ደግሞ በሁሉም መስክ ከትምክትና ከጥበት መላቀቅን ጽንፈኛና ጎጂ ከሆነው ብሔርተኝነት መራቅን የግድ የሚል ነው። ኢህአፓ ለኢትዮጵያ ያለው ራይ ዛሬ ባለም ደረጃ የራብ መለያ ሆና ያለችውን የሚፍቅና የሚሰርዝ ነው። በመሆኑም ትናንት አምኖበት የቅይጥ ኢኮኖሚ እንዳለው ሁሉ ዛሬ ደግሞ የህዝብን ጥቅም የማይጸረርና ለከት ያላጣ የነጻ ገበያ ስርዓትን ይደግፋል። መሰረቱ ብሔራዊ ነጋዴዎችና ከበርቴዎች ላይ የቆመና የህዝብን የኑሮ ደረጃ ከፍ የሚያደርግ ብዙሃንን መረን ለለቀቀና ጥፍን ብዝበዛ የማያደርግ ሆኖ ሀገሪቷን ግን የሚያለማና የሚያበለጽግ የኢኮኖሚ እንቅስቃሴን ይመርጣል። የሀገሪቷ ሀብትም ለባድ የማይጋዝበት ወይም ቁልፍ የምርት ተቋሞች ለባድ አሳልፈው እንዳይሰጡም ፈላጊ ነው። ህዝብ በተለይም ሰርቶ አደሩ ህዝብ የላቡ ተጠቃሚና በኢኮኖሚው መስክ ወሳኝ እንዲሆን ይመኛል። የኢህአፓ የሀገር ግንባታ ራይ ህዝብን ያቀፈና በህዝብ ጥረት የሀገርን ግንባታ የሚፈልግ ብቻ ሳይሆን ሰርቶ አደሩም ህዝብ በቅድሚያ የእድገቱ ተጠቃሚ መሆን ይገባዋል የሚል ነው። ከዚህ ባሻገር ደግሞ የኢኮኖሚው መስክም ለጉዳዩ መሃይም በሆኑ እቅድ አውጪዎች ወይም ዘራፊዎች እጅ እንዳይገባ ማድረግ ይሻል። ኢህአፓ እንደ ህዝባዊ ድርጅት ራእይ ብሎ ሲሰለፍ ደግሞ በመጀመሪያ ደረጃ የሀገር ወይም ብሔራዊ ራይ ባለቤት ህዝብ ራሱ ነውና የህዝብ መብት መከበር ወሳኝ ነው ይላል። ደጋግሞ እንደገለጸው የህዝብ ዲሞክራሲያዊ መብት ያልተገደበ መሆን አለበት። ስለሆነም በሰበብ አስባቡ የህዝብን መብት ሊገድቡ የሚሹ ኃይሎች ጋር አይስማማም። በኢህአፓ ራእይ የህዝብ የመደራጀት መብት፣ የህዝባዊ ድርጅቶች ነጻነት፣ የጽሑፍና የንግግር ነጻነት፣ የመምረጥና የመመረጥ መብት ወዘተ በሞላ ገደብ አልባ ናቸው። መብት ሲልም ለብዙሃኑና ብዙሃኑ ለደገፉት አቋም ብቻ ሳይሆን በተለይም ተቃዋሚ ሐሳብ ላላቸው ለዳጣም በስልጣን ያለውን ኃይል ሊቃወሙ ለሚሹ ክፍሎች እውን የሚሆንና የሚረጋገጥ መብት ማለት ነው። ማንም ኢትዮጵያዊ በፖለቲካ አቋሙ የተነሳ ምንም ጥቃት እንዳይደርስበት የሲየል ወይም የጥካኔ ድብደባዎች በማንም እስረኛ ላይ እንዳይፈጸም ማገድ፣ የህፃናት ሙሉ መብት ማስከበር፣ የሴቶችን ሙሉ መብት ማስከበር፣ ሃይማኖቶችን እኩልነት ማረጋገጥና መንግስትና ሃይማኖትን መለየት ወዘተ። ኢህአፓ መብት ሲል የሚያካትታቸው እነዚህ ነው። በኢትዮጵያ ምድር ሁሉም ኢትዮጵያዊ የፍትህ ባለቤት ሆኖ በህግ ፊት እኩል ሆኖ መብቱ ተከብሮ ሳይሸማቀቅ ቀና ብሎ በዜግነቱ ኮርቶ የሚኖርበትን ሀገር እውን ማድረግ። ይህ የኢህአፓ ራዕይ መንግስት የሚባለው ተቋም ለህዝብ ታዛዥና ተገዢ መሆኑን የግድ የሚል ነው። እስከዛሬ በአገራችን መንግስት የተባለው ተቋም በህዝብ ላይ የቆመ ጸረ ህዝብ የሆነ ነውና የአዲስቷ ኢትዮጵያ መንግስት በህዝብ የተመረጠ በህዝብ ሊወገድ ሊነሳ የሚችልና የህዝብን ወሳኝነትና የበላይነት የማይነጥቅ ይሆናል። ይህንንም ለማረጋገጥ ለመደንገግ ህዝብ በወኪሎችና በአዋቂዎች አስረቅቆ በውሳኔ ህዝብ በነጻ ፍላጎት የሚያጸድቀው ህገ መንግስት ይኖራል ማለት ነው። ህፃናት በትምህርት ገበታ በመገኘት ፈንታ በመንገድ አዳሪነት ለልመና የሚዳረጉባት ኢትዮጵያ በኢህአፓ ራዕይ ውስጥ የለችም። ወጣት ሆኑ ሌሎች ሴቶች ለሴተኛ አዳሪነት እንዳይገደዱ፣ ህዝብ የመጠለያ ቤት የማግኘት መብቱ እንዲጠበቅ፣ በበቂ የመመገብ ችሎታ እንዲኖረው፣ ለልጆቹ የትምህርት መብት፣ ለቤተሰቡ የኑሮ የህይወት ዋስትና እንዲኖረው ማረጋገጥ የኢህአፓ ራዕይ አካል ነው። የጤናው አገልግሎት ተስፋፍቶና አጥፊ በሽታዎች ተገድበው እንዲገኙ ማድረግ፣ ጎጂ ባህሎችን ማስወገድ፣ ለአዛውንት እንክብካቤ ማድረግ፣ የህዝብን ትስስር ማበረታታት፣ ማንም ሀገር ጥሎ እንዳይሰደድ መጣር፣ እንዲሁም የእስር ቤቶችን ቁጥር ማመንመንና መቀነስ ወዘተ። ራዕይን እየኖርነው ካለው ቅዠት መለየት ያሻል ማለት ነው። ሀገራችን በዜጎች ተከብራና ልጆቿን አስከብራ ትገኝ ዘንድ ደግሞ ከባዕድ ቁጥር ነፃ መሆኗ ይግድ ነው። በመሬታችን የባዕድ ጦር ከቶም እንዳይሰፍር፣ የሀገራችን ሉዓላዊነት በባዕድ ኃይል ከቶም እንዳይደፈር ማረጋገጥ ማለት ነው። ይህም እንዳለ ሆኖ ከውጭ ሀገሮች ጋር በጋራ ጥቅም ላይ የተመሰረተ ግንኙነትን በማድረግና የአፍሪካ ህዝብ የአንድነትን ትግል በመደገፍ ሀገራችን ሚናዋን እንድትወጣ አስፈላጊ ነው። ህዝባዊ ድርጅት ህዝባዊ ራዕይ ያሻዋል። ይህንንም ራዕይ በኢትዮጵያ ላይ ከሚነሱት ሀገር አጥፊዎች ተቃውሞ የተነሳ ከመቅጽበት የሚያጠፋውና የሚሰርዘው ሳይሆን ለሀገር ሉዓላዊነት በጸና አዎን በጸና መንፈስ የሚያድሰው ነው። ወደ መሰረቱ ስንሄድ ደግሞ ዋናው ጉዳይ ኢትዮጵያን ለዜጎቿ መልሶ ማስረከብ ማለት ነው። ዛሬ ኢትዮጵያ የልጆቿ አይደለችም። ቀማኛና ጥፋቷን የሚመኝ ቡድን ከህዝብ ነጥቆ ተቆጣጥሯታል። ለህዝቧ ሲኦል ገሃነም አድርጓታል። ይህንን እርግማን ማስወገድ ነው የኢህአፓ ራዕይ። ለራሱ ውሱን የፖለቲካ ስልጣን መዋደቅ ሳይሆን ለህዝብ መብትና የሀገር ባለቤትነት መታገል። ራዕያቸው ቤተ መንግስት አዳራሽ ላይ ከሚዋዝለው ወይም ከሹመኛና ገንዘብ ዙሪያ አለው ከሚለው ክፍሎች ኢህአፓ የተለየ መሆኑን ባካሄደው ትግል የደም ዋጋ ከፍሎ አስመስክሯል። ኢህአፓ ዛሬ ዋናው ተልእኮ ህዝባዊ ራዕዩን መጠበቅና አለመበረዝ አለመሸርሸር ነው። ፍራንክ ሲያቃጭል መርህን አለመርሳት፣ በጽናት አዎ በጽናት ግትር ድርቅ ብሎ ህዝባዊ ራዕይን እውን ማድረግ፣ ማን ያውራ የታገለ ለህዝብ ሲል የተሰዋ መከራ የተቀበለና ህዝባዊ ራዕዩን ያልካደ።